ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ መስከረም 16 2016 ዓመተ ምህረት ዝግጅታችን ጀመረ። በአማራ ክልል በሚገኙ 3 ወረዳዎች በድርቅና በተራድኦ ጥረት በተባባሰው ረሃብ ከ30 በላይ ሰዎች እንደሞቱ ተገለጸ።
ወደ 3000 ሄክታር የሚሆን ማሳ ከጥቅም ውጭ ሆኗል በዚህ ዓመት ማለት ነው። አጠቃላይ 452,851 በላይ የሚሆን ህብረተሰብ ለችግር ተጋላጭ ነው በዚህ ዓመት። ከዚህ ውስጥ 202,000 አስቸኳይ እርዳታ የሚያስፈልገው ነው አደጋ ላይ ያለ ማለት ነው። በረሃብ ምክንያት ወደ 32 ሰዎች ህይወታቸው አልፏል በዞናችን በረሃብ ምክንያት ማለት ነው።
የሰሜን ጎንደር ዞን ኮሚኒኬሽን መምሪያ ኃላፊ አቶ ይርዳው ሲሳይን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ይደመጣል። በሌላ ዘገባ በተመሳሳይ ዕለት የተገጣጠሙትን የደመራና የመውሊድ በዓላትን የተመለከቱ ዝግጅቶችም አሉን። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችም በምሽቱ ተካተዋል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ አብሮን ይቆያል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አስቀድመን አጫጭር የዓለም ዜናዎች እናስደምጣችኋለን። እንግዲህ ወልደ ይቀጥላል።
በድጋሚ እንደምናመሻችሁ። አሜሪካ ለጋቦን መንግሥት የምትሰጠውን እርዳታ አቋረጠች። ዶናልድ ትራምፕ እና ኩባንያቸው ማጭበርበር ፈጽመዋል ሲሉ አንድ የኒውዮርክ ዳኛ ወሰኑ። እንዲሁም ትዕግሥት አሰፋ የሮጠችበት አይነት አዲዳስ ጫማ በ500 ዶላር መሸጥ ጀመረ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በጋቦን ወታደራዊ ሁንታ ባለፈው ወር ስልጣኑን መቆጣጠሩን ተከትሎ ዩናይትድ ስቴትስ ለዛች አገር መንግሥት የምትሰጠውን እርዳታ ለጊዜው አቁማለች። የተቋረጠው እርዳታ ከሰብአዊ እርዳታ ውጭ ያለ እንደሆነ ታውቋል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ ዩናይትድ ስቴትስ በሰራዊቱ የተፈጸመውን ኢ ሕገ መንግሥታዊ ስልጣን ነጠቃ እስከምትመረምር ድረስ ለጋቦን መንግሥት ይሰጥ የነበረውን እርዳታ እንዳቋረጠች አስታውቀዋል። አሜሪካ የዲፕሎማሲና የቆንስላ ግንኙነቷን እንደምትቀጥል ብሊንከን ገልጸዋል። ባለፈው ነሐሴ ፕሬዚደንት አሊ ቦንጎ ምርጫ ማሸነፋቸውን እንዳወጁ ወታደራዊ መሪዎቹ ስልጣኑን ነጥቀዋል። ወታደራዊ መሪዎቹ የተቃዋሚ መሪ የሆኑትን ሬይመንድ ሲማ ጠቅላይ ሚኒስትር አድርገው ሾመዋል። ሲማ በተመድ ጠቅላላ ጉባኤ ላይ ባደረጉት ንግግር አዲስ ምርጫ እንደሚካሄድ ቃል ገብተው ምዕራቡ ዓለም ጉዳዩን ሳያጤን ኩዴታውን እንዳያወግዝ ጠይቀዋል። የቀድሞ ፕሬዚደንት ዶናልድ ትራምፕ እና ግዙፉ የግንባታ ኩባንያቸው ለዓመታት ማጭበርበር ፈጽመዋል ሲሉ አንድ በኒውዮርክ የሚገኙ ዳኛ ወስነዋል። የቀድሞው ፕሬዚደንትና በአሜሪካውያን ዘንድ እንዲታወቁና ለዋይት ሀውስም ያበቃቸው ግዙፍ የግንባታ ኩባንያ ባንኮችን፣ የመድህን ኩባንያዎችንና ሌሎችንም የያዙትን የሀብት መጠን እጅግ አጋኖ በማቅረብ ብድር ለማግኘትና ሌሎችንም ስምምነቶች ለመፈጸም ተጠቅመዋል ሲል ክሱ ገልጿል። የዳኛው ውሳኔ ከከሳሽ ጠቅላይ አቃቤ ሕግ ለሊታ ጄምስ ዋና የክስ ጭብጥ ጋር የተስማማ ሲሆን ሌሎች 6 ክሶች ገና ውሳኔ አላገኙም ተብሏል። ከሳሽ ጠቅላይ አቃቤ ሕግ ለሊታ ጄምስ የ250 ሚሊዮን ዶላር ቅጣትና ዶናልድ ትራምፕ መኖሪያቸው በሆነው ኒውዮርክ ግዛት ወደፊት ስራ እንዳይሰሩ እንዲወሰንላቸው ጠይቀዋል። ትራምፕ ምንም ጥፋት እንዳልፈጸሙ ሲገልጹ ቆይተዋል። የኒው ጀርሲ እንደራሴ የሆኑት ባብ መኔንዴዝ ጉቦ ተቀብለዋል በሚል ለተመሠረተባቸው ክስ መልስ ለመስጠት ኒውዮርክ በሚገኝ ፍርድ ቤት ዛሬ ቀርበዋል። መኔንዴዝ የግብፅን ጥቅም ለማራመድ ገንዘብና ወርቅ ተቀብለዋል የሚል ክስ ባለፈው ሰኞ ተመሠርቶባቸው ነበር። ይህ በእንዲህ እንዳለ እንደራሴው ከያዙት ስልጣን እንዲለቁ ግፊት በመደረግ ላይ ሲሆን ከኢሊኖይ የዲሞክራቲክ ፓርቲ ተወካይ የሆኑትና በሴኔቱ 2 ቁጥር ዲሞክራት የሆኑት ሴናተር ዲክ ደርብን መኔንዴዝ ወንበራቸውን እንዲለቁ ጥሪ አድርገዋል። በሴኔቱ አባል ከሆኑት ዲሞክራቶች ግማሽ በላይ የሚሆኑት መኔንዴዝ ከወንበራቸው እንዲነሱ ጥሪ አድርገዋል። መኔንዴዝ ያላቸውን ስልጣን በመጠቀም በምስጢር የግብፅን ጥቅም ለማራመድና የንግድ ሰዎች ልዩ ጥቅም እንዲያገኙ በማድረግ በምላሹ ገንዘብና ወርቅ ተቀብለዋል ሲሉ አቃቢያነ ሕግ ይከሳሉ። የመኔንዴዝ ባለቤትም ክስ እንደተመሠረተባቸው ለማወቅ ተችሏል። ባለፈው ሰኞ ይፋ በሆነው ክስ ላይ እንደተመለከተው በመኖሪያ ቤታቸው በተደረገ ፍተሻ $100,000 የሚያወጣ ወርቅና $480,000 ጥሬ ገንዘብ ተገኝቷል። የ69 ዓመቱ ባብ መኔንዴዝ እና ባለቤታቸው ከ6 ዓመታት በፊት የመንግስት ባለስልጣናት ላይ ተጽዕኖ ለማሳደር ከአንድ ሐኪም ውድ ስጦታ ተቀብለዋል የሚል ክስ ቀርቦባቸው ከህዝብ የተውጣጡ ዳኞች ለሁለት ተከፍለው ውሳኔ ላይ ሳይደርሱ ቀርተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ከሩሲያ ጦር ጋር በመሆን በውጊያ እንዲሳተፉ የተደረጉ ኩባውያን በተመለከተ ሁለቱ ሀገራት እየተነጋገሩ መሆናቸውን በኩባ የሩሲያ አምባሳደር ዛሬ አስታውቀዋል። በሩሲያ ጦር ውስጥ የሚሳተፉ ኩባውያን ወጣቶች ምልመላ በድብቅ በመደረግ ላይ እንደነበር ታውቋል። በዩክሬን ጦርነት እየተካሄደ ባለበት ወቅት ኩባውያን ወጣቶች በቅጥር ወታደርነት በማገልገል ላይ መሆናቸውን እና የህገ ወጥ ዝውውር ሰለባ መሆናቸውን የኩባ መንግስት አስታውቆ ነበር። በኩባና በሩሲያ መካከል መረቡን የዘረጋውን የምልመላ ቡድን እያፈረሰ መሆኑንም የኩባ መንግስት አስታውቋል። በጉዳዩ ላይ ለመጀመሪያ ጊዜ በይፋ የተናገሩት የሩሲያ አምባሳደር ቪክተር ኮሮኖይ ሁለቱ አገራት በጉዳዩ ላይ እየመከሩ እንደሆነ አስታውቀዋል። የአገራቸውን ሰራዊት ሊቀላቀሉ የሄዱት ኩባውያን ቁጥር ስንት እንደሆነ እንደማያውቁ አምባሳደሩ ጨምረው ተናግረዋል። ኬንያ፣ ኡጋንዳና ታንዛኒያ በፈረንጆቹ 2027 የሚካሄደውን የአፍሪካ ዋንጫ በጋራ እንዲያዘጋጁ የተመረጡ ሲሆን ሞሮኮ ደግሞ ሁለት ዓመት ቀደም ብሎ በ2025 የሚደረገውን የአፍሪካ ዋንጫ እንድታዘጋጅ መመረጧን የአፍሪካ እግር ኳስ ኮንፌዴሬሽን ዛሬ አስታውቋል። የአፍሪካ ዋንጫ በሶስት ሀገራት በጋራ ሲዘጋጅ ለመጀመሪያ ጊዜ ይሆናል። ጋናና ናይጄሪያ እንዲሁም ኢኳቶሪያል ጊኒና ጋቦን ከዚህ በፊት ለሁለት በጋራ ያዘጋጁበት አጋጣሚ ነበር። ሶስቱ ሀገራት ለአስተናጋጅነት በተወዳደሩበት ተካፍላ የነበረችው አልጄሪያ ድምፁ ሊሰጥ አንድ ቀን ሲቀረው እግር ኳስን ለማሳደግ ሌላ ሀሳብ አለኝ በሚል ከውድድሩ ወጥታለች። ዜናውን የሰሙት የሶስቱ ሀገራት መሪዎች ደስታቸውን እንደገለጹ የኤኤፍፒ ዘገባ አመልክቷል። በመጨረሻም የአዲዳስ አዲሱ ጫማ የሆነውና ባለፈው እሁድ ኢትዮጵያዊቷ አትሌት ትዕግስት አሰፋ በበርሊን የማራቶን ሬከርድ የሰበረችበት አይነት ጫማ ትናንት ማክሰኞ በ$500 ዋጋ ገበያ ላይ መዋል ጀምሯል። የሩጫ ጫማ ገበያው ለመቆጣጠር ከናይኪ ጋር ከፍተኛ ትንቅንቅ ላይ ያለው አዲዳስ አዲስ ያቀረበው አድዚሮ ፕሮ ኢቮ 1 ናይኪ ካቀረበው አልፋ ፍላይ 2 ዋጋው በ$225 ይበልጣል። አማተር ሯጮች ጫማውን ለመግዛት ተጨማሪውን ዋጋ ለመክፈል ፍላጎት ያሳዩ እንደው ይታያል ሲል ሮይተርስ በዘገባው አመልክቷል። አትሌቶች በተሻለ እንዲሮጡ ለማስቻል ሶሉ ወፈር ያለ እና ለስላሳ እንዲሁም ከካርበን ፋይበር የተሰራ ንጣፍ ያለው ጫማ መመረት ከጀመረ አንስቶ ሁለቱ የጫማ አምራቾች ከፍተኛ የንግድ ፉክክር ውስጥ ቆይተዋል። አዲሱ የአዲዳስ ጫማ በጣም ቀላል እና ክብደቱ 138 ግራም እንደሆነ እንዲሁም የሚያገለግለው ለአንድ ማራቶን ሩጫ ብቻ እንደሆነ ተገልጿል። ሯጮች ለእያንዳንዱ ማራቶን አዲስ መግዛት እንዳለባቸው ኩባንያው አስታውቋል። ጫማው ለፍጥነት እንጂ ረጅም ጊዜ ለማገልገል እንዳልተሰራ የገለጸው አዲዳስ ትናንት ማክሰኞ 521 ጫማዎችን ለገበያ አቅርቧል። ተጨማሪ ጫማዎች በህዳር ወር ለገበያ እንደሚቀርቡ አስታውቋል። አዲዳስ ጫማው ሬከርድ ሰባሪ እንደሆነ በማስተዋወቅ ላይ ይገኛል። ከትዕግስት አሰፋ ጋር አዲሱን ጫማ ይዘው የተነሱትን ፎቶ በኢንስታግራም ያጋሩት የኩባንያው ዋና ስራ አስፈጻሚ ቢዮርን ጎልደን ትዕግስት አሰፋ እንኮራብሻለን የሚል ጽሑፍም አክለውበታል። ክብራትና ክብራን፣ ለዜና የተመደበው ክፍለ ጊዜ በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ሀብታሙ መልሳቸዋለሁ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ መስከረም 16 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዛሬ ምሽት በምስልና ድምፅ ቅንብሩ ግርማ ደገፋ እንዲሁም በዌብሳይት ቅንብሩ ደግሞ አበባየው ገበያውም አብረውኝ ያመሻሉ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። አብራችሁን ስለምታመሹ እናመሰግናለን። ወደ ዕለቱ አበይ ርዕስ ዘገባችን እንሻገር። በአማራ ክልል ሰሜን ጎንደር ዞን 3 ወረዳዎች የዓለም ምግብ ፕሮግራምና የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ካለፈው ዓመት ሰኔ ወር ጀምሮ እርዳታ በማቋረጣቸው በዞኑ 32 ሰዎች በረሃብ እንደሞቱ የአካባቢው ባለስልጣናት ገልጸዋል። የዞኑ የመንግስት ኮሙኒኬሽን መምሪያ ኃላፊ አቶ ይርዳው ሲሳይ ለአሜሪካ ድምጽ እንደተናገሩት የእርዳታው መቆምና በአካባቢው የተከሰተው ድርቅ ባስከተለው ረሃብ ከሞቱ ሰዎች በተጨማሪ ወደ 200 ሺህ የሚደርስ ህዝብ አስቸኳይ የምግብ እርዳታ እንደሚያሻው ጠቁመዋል። አካባቢው ወትሮም ለድርቅ ተጋላጭ እንደሆነና ከ800 ሺህ ህዝብ በላይ በእርዳታ እንደሚኖር ያወሱት አቶ ይርዳው ዓለም አቀፍ ለጋሾች ያቋረጡትን ሰብአዊ እርዳታ ዳግም እንዲጀምሩ ጠይቀዋል። ረሃብ እንደጸናባቸው የተናገሩት በዞኑ የጃናሞራ ወረዳ የክልል ማርያም ቀበሌ ነዋሪዎችም ሰብአዊነት የሚሰማው ዜጋ ሁሉ የእርዳታ እጁን እንዲዘረጋላቸው ተማጽነዋል። አስቴር ምስጋናው ዝርዝሩን ይዛለች።
በአማራ ክልል ሰሜን ጎንደር ዞን በጃናሞራ ወረዳ ክልለ ማርያም ተብሎ በሚጠራው ቀበሌ ውስጥ የሚኖሩት አርሶ አደር መልኬ ተዘሬ የ9 ልጆች አባት እንደሆኑ ይናገራሉ። አካባቢው ዝናብ አጠርና ትርፋምራች እንዳልሆነ የተጠቀሱት አርሶ አደሩ ከልጅነታቸው ጀምሮ የእርዳታ ህል እየተሰፈረላቸው ማደጋቸውን ያስታውሳሉ። ይህም ሆኖ ካለፈው ዓመት ሚያዝያ ወር ወዲህ ሰብአዊ እርዳታው እንደቆመ ገልጸዋል።
አሁን በዚህ በትቀድ የምንጠጥ ልዩም አለ። በቃ ውሃ የምንጠጣ ያለ እንኳን ሌላው እንኳን የሚበላ ነገር ውሃም የለን። በቃ ዝም ብሎ ነው። በቃ ያው አሜዳ ላይ ነው ወድቀን ያለ ነው።
ከዚህ በፊት በመንግስት ይረዱ ነበር?
አዎ ነበር፣ ወደፊት ነበር። አሁን ግን የለም።
ከመቼ ጀምሮ ቆመ?
ማዚያ ላይ አቆመ። ማዚያ
ያነጋገርናቸው የዚሁ ቀበሌ ሌላው ነዋሪ የ7 ልጆች አባት ነኝ ያሉት ቄስ ግርማ ታከለ ናቸው። ካለፈው ዓመት አንስቶ እርዳታ በመቋረጡና የዝናብ እጥረት በመኖሩ ልጆቻቸውን የሚያበሉት እንዳጡ ይናገራሉ።
አዝመራው እስከሚደርስ ያቺ ጎመናት የምንበላ ነበር ነው። ጎመኑ አቆመ። የዘይት እንረዳለን።
ምን ያህል ጊዜ ሆነዋል?
ከሰኔ ፊት ነው ያቆመ። ግንቦት ምናምን ላይ ዘራ ነው የሚዘራበት ወቅቱ ግንቦት ይዘራ ነበር። ግንቦት የተዘራ በዛው ጻሽ ይበዛበት ባለው ከስሞ ቀረ። ሰኔ የተዘራው አብሮ ሳይበቅል ጭራ እንደሰደደ በዛው ጭባው አኖ። አዎ ግንቦት 24 ቀን ይዘን መቀረዛ በኋላ ቆሞ ከግንቦት 24 ወዲህ ዝናብ አልዘነበም።
ለኢትዮጵያ የሚላከው የምግብ እርዳታ ለተረጂዎች እየደረሰ አይደለም በሚል የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ እና የዓለም አቀፍ የምግብ ፕሮግራም WFP ችግሩ አስተማማኝ እልባት እስኪያገኝ ለኢትዮጵያ የሚከፋፈሉትን የእርዳታ እህል ካለፈው የሰኔ ወር ጀምሮ ማቋረጣቸው ይታወሳል። የሰሜን ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ ይርዳው ሲሳይ ዛሬ ለአሜሪካ ድምጽ ሲናገሩ ዓለም አቀፍ ለጋሾቹ ያሳለፉት ውሳኔ በዞኑ 3 ዝናብ አጠር ወረዳዎች ላይ የተከሰተውን ረሃብ የከፋ እንዳደረገው አስረድተዋል። ኃላፊው አያይዘው በ3 ወረዳዎች በሚገኙ 64 ቀበሌዎች ሰዎች በረሃብ እንደሞቱና በቁጥር የበዙ ነዋሪዎችም አስቸኳይ የምግብ እርዳታ እንደሚያስፈልጋቸው አመልክተዋል።
በ3 ወረዳዎች ከፍተኛ ድርቅ ተከስቷል። ጃናሞራ በየዳና ጸለምት ወረዳዎች ላይ እጅግ ከፍተኛ የሆነ ድርቅ ተከስቷል። አጠቃላይ ዝናብ ያልዘነበባቸው ወደ 21 ቀበሌዎች አሉ። ዝናብ ያቆራረጠባቸው ቀበሌዎችም አሉ። በበረዶ የተመቱ ቀበሌዎችም አሉ። ዋግ በሽታ ያጠቃባቸው ሰብላቸውን አሉ። አጠቃላይ ወደ 62 ቀበሌዎች የሚሆኑ በጣም በከፍተኛ ደረጃ ጉዳት ደርሶባቸዋል። ወደ 19,000 ሄክታር የሚሆን ማሳ ከጥቅም ውጭ ሆኗል በዚህ አመት ማለት ነው። በዚህ ምክንያት ኢመርጀንሲ የሚያስፈልጉ 202,000 የህብረተሰብ ክፍሎች ኢመርጀንሲ ስኬዝ ናቸው። ምግብ የሚያስፈልጋቸው ናቸው። በጣም በችግር ላይ ያሉት ናቸው። አጠቃላይ ወደ 452,851 በላይ የሚሆን ህብረተሰብ ለችግር ተጋላጭ ነው በዚህ አመት። ከዚህ ውስጥ 202,000 አስቸኳይ እርዳታ የሚያስፈልገው ነው፣ አደጋ ላይ ያለ ማለት ነው። በረሃብ ምክንያት ወደ 32 ሰዎች ህይወታቸው አልፏል በዞናችን በረሃብ ምክንያት ማለት ነው። በድርቅም ምክንያት የሚረዳ የነበረ ህብረተሰብ አለ። እዚህ በፊት ወደ 882,000 ህብረተሰብ እርዳታ ይሰጠው ነበረ በዞናችን። አሁን ወደ 143,000 ብቻ ነው የቀረው። ሌላውን አቋርጠው WFP አቋርጦታል። ያ በመቋረጡ ምክንያት ችግር አለ። ከዛው ላይ ይሄ ድርቅ ለ2014-15 የመር ዘመን ወይም የምርት ዘመን እነኚህ ችግሮች በመከሰታቸው ምክንያት ከፍተኛ ረሃብ ነው ያለው በዞናችን።
የዞኑ ጤና መምሪያ ኃላፊ አቶ በቀለ ይትባረክም ከረሃብ ጋር በተያያዘ ወደ ሕክምና ተቋም ከደረሱ በኋላ የሞቱ ሰዎች እንዳሉ አረጋግጠዋል።
ከዚህ ከረሃቡ ጋር በተገናኘ ወደ ጤና ተቋም መጥተው ከዛ ጋር በተገናኘ የሞቱት ቁጥር ኔርሊ ወደ 7 ሰዎች ናቸው። ነገር ግን አሁን ይህን የድርቅ ሁኔታ የሚያባባሰው በወረዳው ጎን ለጎን የተነሳው የኮሌራ ወረርሽኝ ችግሩን ትንሽ ውስብስብ አድርጎታል። በተለይ በጃናሞራ ወረዳ የኮሌራ ወረርሽኝ ተከስቷል እና ወደ 141 የሚሆኑ ሰዎች በዚህም ታመው ሕክምና ሲከታተሉ ነው የቆዩት። ድርቁ ከተከሰተባቸው 3 ወረዳዎች በዋናነት በጃናሞራ የኮሌራ ወረርሽኝ ተከስቷል። ኮሌራ ከ141 ህሙማን ውስጥ 4 ሰዎች ሙተዋል።
የኢትዮጵያ ሰብአዊ መብቶች ኮሚሽን በወቅቱ ባወጣው መግለጫ የተቋረጠው የምግብ ድጋፍ የሚቀጥልበትን ሁኔታ ለማመቻቸት የሚመለከታቸው አካላት በሙሉ ሁለንተናዊ ጥረት እንዲያደርጉ ጥሪ ማቅረቡ ይታወሳል። በጃናሞራ ወረዳ ውስጥ ወደ 6000 የሚደርስ ጠቅላላ ነዋሪ ያለባት ክልለ ማርያም ቀበሌ አስተዳደር እንደሆኑ የነገሩ አቶ እንዳለ ተገኝ ከጸናው ረሃብ የተነሳ ህዝቡ አካባቢውን ትቶ እየተሰደደ እንደሆነ ተናግረዋል።
በለለ የሚጠጣ የለ፣ ወመንም ነበረ ወደፊት የሚሆን የሚደርስ እንደገና ዛሬ ነበረ መስከረም አካባቢ ላይ የሚጨፈጨፍ ምንም የለም። አሁን መጃቶ ያው ወደ በረሃ ይብያለ እንጂ ምንም መራ የለም። ቀናብሎ ቢያውስ ሰማይ ነው፣ ምድሩም ዝቅ ነው፣ አንድ ያውን አወራ ነው። በጣም ሰው መጃቶ ተስፋ ቆርጧል።
የዞኑ የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ ይርዳው ሲሳይ ለለጋሽ ድርጅቶች የደረሱልን ጥሪ አቅርበዋል።
ዓለም አቀፍ የእርዳታ ድርጅቶች እንደ ዳብሊውኤፍፒ የመሳሰሉት ከወጡ በኋላ አሁን የተከሰተውን ችግር አፎርድ ማድረግ ባለመቻሉና ድርቁም በመከሰሱ በጣም እየተባባሰ መጣ ችግሩ። ስለዚህ እነዚህ ድርጅቶች እንደገና ቆም ብሎ ቢያስቡና ሰው የሚባለው ፍጡር ከባለቁበት ቢደርሱላቸው መልካም ነው እንላለን።
የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ሰላም ይሁን ሙላት በዞኑ 3 ወረዳዎች ውስጥ ያንዣበበውን የከፋ አደጋ ጠቅሰው ለጋሽ ድርጅቶች ያቋረጡትን ሰብአዊ እርዳታ በአፋጣኝ እንዲቀጥሉ ተማጽነዋል።
አሁንም የክልሉ መንግስትም አጋር አካላትም ግብረሰናይ ድርጅትም ካላገዙ አሁንም በችግር ውስጥ ያሉ 202,000 ማህበረሰቦች በችግር ውስጥ እንደሚካተቱ ነው መረጃ መስጠት ፈልገው።
በተመሳሳይ በትግራይ ለሁለት ዓመታት የዘለቀው ግጭት ካበቃበት ካለፈው ጥቅምት ወር አንስቶ ቁጥራቸው 1329 የሚደርሱ ሰዎች በረሃብ መሞታቸውን አረጋግጠናል ሲሉ በጉዳዩ ላይ ጥናት ያደረጉ ባለሙያዎች ማስታወቃቸውን ትላንት መዘገባችን ይታወሳል። የአካባቢ የጤና ባለስልጣናትና የመቀሌ ዩኒቨርሲቲ በጋራ ባካሄዱት በዚህ ጥናት ረሃብ በአሁኑ ወቅት በትግራይ ዋነኛው የሞት መንስኤ ሆኗል ብለዋል። ጥናቱ ከተደረገባቸው ውስጥ ከ68% በላይ የሚሆኑት ሰዎች በረሃብ ሳቢያ ማለፋቸውንም አመልክተዋል። ኢትዮጵያና ዩናይትድ ስቴትስ ሰብአዊ እርዳታን በመስረቅ ላልተገባ ዓላማ አውሏል በተባሉ አካላት ላይ ምርመራ እያካሄዱ እንደሚገኙ የዩናይትድ ስቴትስ ዓለም አቀፍ የተራድኦ ድርጅትና የኢትዮጵያ የውጭ ጉዳይ ሚኒስትር በጋራ ባወጡት መግለጫ ይፋ ማድረጋቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችንን ነው። አስቴር ቀደም ብላ ያሰማችን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ደቡብ ኢትዮጵያ ይወስደናል። በደቡብ ኢትዮጵያ ክልል ጋሞ ዞን በአርባ ምንጭ ዙሪያ ወረዳ የሻራ ቀበሌ የዘፈቀደ እስሩ እንደቀጠለ ነዋሪዎች ተናገሩ። እስካሁን የታሰሩ ሰዎች ቁጥር 245 ደርሷል ሲሉ የተናገሩት ነዋሪዎች በእስር 6ኛ ሳምንታቸውን ቢያስቆጥሩም ክስ እንዳልተመሠረተባቸውና የዋስትና መብትም እንደተነፈጉ ገልጸዋል። ቤተሰቦቻቸውም እንዳይጠይቋቸው እንደተከለከሉና እንደታጎሩበት በገለጹት የፖሊስ ጣቢያ ውስጥ ጠባብ እስር ቤት ውስጥ የሰብአዊ መብት ጥሰት እንደተፈጸመባቸው ተናግረዋል። በጉዳዩ ላይ ተጨማሪ መረጃና ምላሽ ለማግኘት ለጋሞ ዞኑ ሰላምና ጸጥታ ቢሮ ኃላፊና ለዞኑ ፖሊስ አዛዥ ስልክ ብንደውልላቸውም ስለማያነሱ አስተያየታቸውን ለማካተት አልቻልንም። ይሁንና የዞኑ ፖሊስ አዛዥ ኮማንደር ደግፌ ደበላ ለአሜሪካ ድምፅ በሰጡት አስተያየት በሕገ ወጥ አድራጎት የተጠረጠሩ ግለሰቦች እንደታሰሩና ጉዳያቸውም በሕግ አግባብ እንደሚፈታ አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣዩን ዘገባ ልከዋል።
ለደህንነታቸው ስለሚሰጉ ስማቸውን መጥቀስ ያልፈለጉም የሻራ ቀበሌ ነዋሪ አሁንም እንደቀጠለ በገለጹት እስር የቀበሌውን ነዋሪዎች የተረጋጋ ኑሮ መምራት እንዳቃታቸው ተናግሯል። ከቀን ወደ ቀን የሚታሰሩት ሰዎች ቁጥርም እየጨመረ እንደሚገኝ ማመልክተዋል።
እስር ቤት ያለው ሰው በጣም ብዙ ነው። 245 ሰው የታሰረ፣ ሁለት ፖሊስ ጣቢያ ሲቻና ስለላ ፖሊስ ጣቢያ ታስሯል። ይሄ ሞል ሰላም የሌለ ስለሆነ የመኖር ዋስትና ማሆን አካባቢ ላይ ስለሌለ በከፍተኛ ስጋት ውስጥ ነው ያለው። የመናገርም የመንቀሳቀስም የመኖር እንኳን ዋስትና የሌለበት አካባቢ ሆናል።
በእስር ያሉ ሰዎችም ተጠርጣሪዎች ማግኘት የሚገባቸው መብት እንዳልተከበረላቸው ቅሬታቸውን አሰምተዋል።
እውነት ለመናገር በጣም የተጉላሉ ናቸው። እዚህ ቀበሌ ላይ ያሉ ሰዎች በመንግስት ጸጥታ ኃይሎች እንዳይንቀሳቀሱ፣ እንዳይናገሩ ሰብአዊ መብታቸው፣ ዲሞክራሲያዊ መብታቸው ሁሉ ተነፍጎ ያሉ ናቸው እና ሄደው ለመጠየቅም እንኳን የታሰሩ ሰዎችን ሄደው ለመጠየቅም አስቸጋሪ ሁኔታ ነው ያለው። ሰዎች ታጉሮ ነው አንድ ክፍል ውስጥ ያሉት። በርካታ ሰዎች የተለያየ በሽታ ያለባቸው እድሜያቸው የገፉ ሰዎች ሁሉ ህጻናትም፣ ወጣቶችም፣ ሴቶችም ሁሉ ያሉበት ነው እና በጣም ከባድ ነው። እስካሁን የታሰሩት ፍርድ ቤት ቀርበው አለ ማለት ወደ ፍርድ ቤት ይወስዳሉ። አሁን ላይ ያለው ነገር በእርግጥ ደግሞ ከዛ የተለየ ነገር ነው ያለው። ቀበሌ ላይ ሌላ እስር ቤት ፈጥረው ሰዎችን እዛ ይወስዳሉ፣ ይደበድባሉ፣ ይቀጠቅጣሉ። በቃ ማያደርጉት ጉድ የለም።
የዘፈቀድ እስር እንደቀጠለባት የተገለጸችው የሻራ ቀበሌም አሁን ከምትገኝበት ከአርባ ምንጭ ዙሪያ ወረዳ አስተዳደር ስር ወጣም ከአርባ ምንጭ ከተማ አስተዳደር ጋር እንድትዋሄድ የተላለፈውን ውሳኔ ተከትሎ በቀበሌዋ ነዋሪዎችና በከተማ አስተዳደሩ ሹሞች መካከል ግጭት ተቀስቅሶ የሰባት ሰዎች ህይወት እንዳለፈና ንብረት እንደወደመ መዘገባችን ታውሳል። ለደህንነታቸው በመስጋት ስማቸውን ያልጠቀሱ ሌላው አስተያየት ሰጭም የታሰሩትን ሰዎች ቤተሰቦቻቸው እንዳይጠይቋቸው እንደተከለከሉና በፖሊስ ጣቢያም ጠባብ እስር ቤቶች ውስጥ በተጨናነቀ ሁኔታ ታጉረው እንደሚገኙም በምሬት ገልጿል።
ማንም አይጠይቅም። ማን ይጠይቃል? ሰው ተሸሽሞ ለመነና ቦታ ያለ ማን ይጠይቃል? አሁንም ያው ባለፈው ሽምግልና ላይ የተመረጠውንም አሁንም አስሮ አሉ። ያው ላይ ግማሹ ተበታት ነው ያለውን ቁጥር አላውቅም እንጂ ታች ያለው 140 ምናምን ነው ያለው። 43 ተከበረን። ማንም ታስሮ ነው ያለው የሚጠይቅም አካል የለም። ማሰር ሰው አልተወም። ሰው ይታሰራል። እስካሁን አልቆመም። አሁን የተወሰነ የታሰሩት አሁን ሶስተኛ ይሄ ሁለተኛ ሳምንት ይዟል መሰለኝ። አሁን ራሱ ቅርብ ሳምንትም አልሞላም የታሰረው። እንደዛ ነው። ፊት የታሰሩትማ ከወር በላይ ሆኗል።
በአካባቢው የተፈጸመ ያለው ድርጊት ከህዝቡ ባህልና ማህበራዊ እሴት ውጪ እንደሆነ ክፉኛ የተቹት ነዋሪዎቹ በቅርቡ ግጭቱን በሽምግልና ለመቋጨት የተጀመረው ሙከራም እስካሁን እንዳልሰመረ ተናግሯል።
ከታሰሩ አንድ ወር ከአምስት ስድስት ቀን ሊሆን ነው። ክስ አልተመሰረተም። መርማሪ ከሳሽ ፖሊስ ሌላ ተጨማሪ ጊዜ ለምርመራ ብሎ ይጠይቃል። በእርግጥ ሰው አንድ ሰው ስርል በ48 ሰዓት ክስም ሊመሰረት ይገባ ነበር። ይህ ያለሆነም እስካሁን ያው የሚጠይቅ አካል የለም። መንግስት ያለ አይመስልም። አካባቢ ላይ ዞኑ ላይ መንግስት ያለ አይመስልም። የዞኑ መንግስትም ጣልቃ ይገባል ተብሎ ሲጠበቅ ነበር። ያም ሊሆን አልቻለም። ያው ዞሮ እኛም በተለያየ አግባብ ለፌደራል መንግስት አቅርበናል። የፌደራል መንግስት ጣልቃ እንደገባ ጉዳይ ውስጥ ጣልቃ ገብቶ ጉዳዩን የሚያረጋጋበት መንገድ እንድመቻች የሚል ነገር አቅርበናል። ለተለያዩ መንግስታዊ ያልሆኑ ድርጅቶች፣ ለሰብአዊ መብት ኮሚሽን፣ ለሰብአዊ መብት ጉባኤ፣ ለህዝብ ማጠባቂ አቅርበን ነበር። አሁን ያለውን ግን አካባቢ ላይ ወርዶ ጉዳዩን በገለልተኛ አካል እንዲካረ ለማድረግ ምቹ ሁኔታ ስለሌለ ሁሉም ችላ ያሉ ይመስላል።
በዞኑ መንግስት ላይ የቀረበውን ክስና ወቀሳ አስመልክቶ ምላሽና ተጨማሪ መረጃ ለማካተት ለጋሞ ዞን የሰላምና ጸጥታ ቢሮ ኃላፊ አቶ ወንድሙ ኩንሰና ለዞኑ ፖሊስ አዛዥ ኮማንደር ደግፈ ደበላም የእጅ ስልካቸው ላይ ብንደውላቸውም ስለማያነሱ ማካተት አልቻልንም። ምላሻቸውንና አስተያየታቸውን እንደሰጡን እንመለስበታለን። ይሁንና የዞኑ ፖሊስ አዛዥ ኮማንደር ደግፈ ደበላም ከዚህ በፊት ለአሜሪካ ድምፅ በሰጡት አስተያየት በሕገወጥ አድራጎት የተጠረጠሩ ግለሰቦች መኖራቸውን አስታውቀዋል። ጉዳያቸውም በሕግ አግባብ በፍትህ አካል እንደሚታይና ምላሽ እንደሚሰጣቸውም መግለጻቸው አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ከአሜሪካ ድምፅ የሚተላለፍላችሁ የአርብ ምሽት ስርጭታችን ይቀጥላል። አሁን ወደ አዲስ አበባ እናቀናለን። አዲስ አበባ ላይ በመላ የክርስትና እምነት ተከታዩ ዘንድ ትልቅ ስፍራ የሚሰጠው የደመራ ማብራት ስነ ስርዓት ተካሂዷል። በዚያ የነበረውን ድባብና ተያያዥ ጉዳዮችን ያጋራን ዘንድ ባልደረባዬን ኬኔዲ አባተን ጋብዣለሁ። ኬኔዲ እንዴት አመሸህ?
እንዴት አመሸህ አብታሙ?
በጣም ደህና ነን። ኬኔዲ፣ በአዲስ አበባ የነበረው የመስቀል በዓል ዋዜማ የደመራ ማብራት ስነ ስርዓት ምን ድባብ ነበረው ከሚለውን ጀምር እስቲ ጠቅለል አድርገህ ለአድማጮች አጋራልን።
ጥሩ እንግዲህ አብታሙ እንዴት ዋልክ? እንደሚታወቀው በኦርቶዶክስ እምነት አስተምሮ መሰረት በንግስት ኤሌኒ መሪነት ደመራ በመደመር ቅዱስ መስቀሉ ከተቀበረበት እንዲወጣ የተደረገበት የመስቀል ደመራ በዓል ከ1800 ዓመት በላይ እየተከበረ ዛሬ ላይ ደርሷል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማለት ነው። እንደሚታወቀው በተለይ ካለፈው ጥር ወር ጀምሮ ቤተክርስቲያኗ በተለይ የውስጥ ፈተናዎች እያሳለፈች ነው የምትገኘው። ከነዚህም መካከል ገሚሱ እልባት አግኝተው መፍትሄ አግኝተው መቀጠላቸው ይታወቃል። የተቀሩት ደግሞ መፍትሄ ሳያገኙ በተለይም በትግራይ ክልል ያለው ሁኔታ ከዋናው የኦርቶዶክስ ተዋህዶ ቤተክርስቲያን ጋር ያለው ልዩነት ማለት ነው በቀጠለበት ነው ይህ በዓል እየተከበረ የሚገኘው። በሌላ በኩል ደግሞ ኢትዮጵያ በልዩ ልዩ አካባቢዎች በተለይም በሰሜን ኢትዮጵያ በአማራ ክልል ካለው ግጭት ጋር በተያያዘ በትሉ ላይ የታወጀ እንደ አስፈላጊነቱ ደግሞ በመላ ሀገሪቱ ተግባራዊ ይሆናል የተባለ የአስቸኳይ ጊዜ አዋጅ ባለበት ነው በዓሉ የተከበረ የሚገኘው። ሆኖም በዓሉ ዛሬም እንደወትሮው በድምቀት ነው የተከበረው። 6000 የሚሆኑ መዘምራን እና ከሰንበት ትምህርት ቤቶች የተውጣጡ የተለያዩ ምዕመናን እንዲሁም ዲያቆናት የተሳተፉበት ወረብ እንደ ቅዳሴ ያሉ የተለያዩ ሃይማኖታዊ ስነ ስርዓቶችም ተከናውነዋል በዛሬው ዝግጅት እንደተለመደው ማለት ነው። ከቀኑ 8 ሰዓት አካባቢ የጀመረው የደመራ ክብረ በዓል ስነ ስርዓት ምሽት 1 ሰዓት ላይ ነው የተጠናቀቀው የመስቀል አደባባዩ ማለት ነው። በዓሉ እንግዲህ እንደሚታወቀው ከመስቀል አደባባይ ባለፈ እንዲሁም በተለያዩ የሀገሪቱ አካባቢዎችም የክርስትና እምነቶች ባሉበት ሁሉ ማለት ነው እንደዚህ በአደባባይ ከመከበር ባለፈ በየመንደሩም የሚከበር መሆኑ ይታወቃል። አንተም እንደምታውቀው እኔም ከመስቀል አደባባይ ወደ ቤት እስክመለስ ድረስ በየአካባቢው ችቦ ተለኩሶ በዓሉ እየተከበረ ተመልክቻለሁ። እዚህ እኛ ሰፈርም አሁንም ድረስ እየተከበረ ነው የሚገኘው። በዚህ ሰዓት እንኳን በተወሰነ መልኩ ድምጽ ይሰማኛል። ቀደም ሲል ከደቂቃዎች በፊት በጣም በሰፊው ነበር ወጣቶች ተሰብስበው እያከበሩ በሰፊው ድምፅ ስሰማ ነበር። አብታሙ
መልካም። ኬኔዲ፣ እንግዲህ እንደሚታወቀው ይሄ የመስቀል በዓል የደመራ ማብራት ስነ ስርዓት ትልቅ ስፍራ የሚሰጠው የሃይማኖታዊና የአደባባይ በዓል ነው። በዚህ በዓል ላይ የክብር እንግዶች ይገኛሉ። የሃይማኖት አባቶችም የሚያስተላልፉት መልእክት የሚጠበቅ ነው። የሃይማኖት አባቶች ያስተላልፉት መልእክት ምን ይዘት ነበረው? ያነጋገርካቸው እንግዶች ካሉ እንዲሁም በርካታ ጎብኚዎች የሚገኙበት በዓል እንደመሆኑም አስተያየታቸውን ጠይቀ ከሆነ ምን አይነት ጉዳዮችን አነሳሱልህ?
ጥሩ ሀብታሙ፣ እንግዲህ እንደሚታወቀው እንዳንተም እንዳልከው በርካታ ጎብኚዎች በየአመቱ በዚህ ክብረ በዓል ላይ ይገኛሉ። በዘንድሮም በዓል ላይ ከተለያዩ ሀገራት የመጡ ጎብኚዎችን መመልከት ችያለሁ። የተወሰኑትንም አናግር ያለው በተለይ ከዩናይትድ ስቴትስ የመጡ ማለት ነው። በዓሉ በድምቀት መከበሩ፣ በርካታ ሰው መውጣቱ፣ የታየው ሃይማኖታዊ ድባብ፣ ባህል፣ አለባበስ የሚያስደንቅ እንደሆነ አስተያየት ሰጥተውኛል። እንዲሁም ወደ ከዚህ ባለፈ እንግዲህ ወደ ጎንደር ሰሜን ተራሮች ላሊበላ የመሄድ እቅድ እንደነበራቸው ነግረውኛል። አንዳንድ የኢትዮጵያ አካባቢዎችን በተለይ ወደ ደቡቡ እንደጎበኙ፣ ነገር ግን ወደ ሰሜኑ አካባቢ በፖለቲካ ሁኔታ ምክንያት አሁን ባለው የፖለቲካ ችግር ምክንያት ማለት ነው መሄድ እንዳልቻሉ ተናግረዋል። በሚኖራቸው የጥቂት ቀናት ቆይታ ሁኔታዎች መሻሻል ካሳዩ የመሄድ እቅድ እንዳላቸውም ገልጸውልኛል። እንግዲህ ዋናው ያነሱት ነጥብ ምንድን ነው? ቱሪዝምን ለመሳብ ዋናው ነገር የጎብኚውን ደህንነት ማረጋገጥ እንደሆነ፣ ይሄ እንግዲህ ዓለም አቀፍ እውነታ ነው። አሁን ግን ወደ ኢትዮጵያ ለመምጣት መወሰን እንኳን ከባድ ነው የሚል አስተያየት ነው የሰጡኝ። ብዙ አሜሪካውያን ወደዚህ መምጣት ይፈልጋሉ፣ ነገር ግን ሰላም ያስፈልጋል የሚል አስተያየት ሰጥተውኛል ማለት ነው። ከጀርመን ለጉብኝት የመጡ ትውልድ ኢትዮጵያውያን ቤተሰቦችንም እንደዚሁ አናግሬ ነበር። ተመሳሳይ መልእክት ነው ያስተላለፉት። ወደ ላሊበላ እንዲያውም ትኬት ቆርጠን 2 ጊዜ ትኬቱ ተቃጥሎብን ቀርተናል መሄድ ስላልቻለን ካለው ወቅታዊ ሁኔታ ጋር በተያያዘ ማለት ነው የሚል አስተያየት ሰጥተውኛል። ሌላ እንግዲህ የሃይማኖት አባቶችም የመስቀል ደመራ በዓልን ከሀገሪቱ ወቅታዊ ሁኔታ ጋር አዛምደው መልእክት አስተላልፈዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በዛሬው ክብረ በዓል ላይ ባይገኙም በተወካያቸው አማካኝነት የአንድነት እንዲሁም ሰብአዊ መብት እንዲከበር መልእክት አስተላልፈዋል። ነገረ መስቀል ማለት ለእምነት፣ ለሰላም፣ ለአንድነት፣ ለእኩልነት በአጠቃላይ ለሰው ልጆች ደህንነት ሲባል የሚከፈል የሰላም መስዋዕትነት እንጂ ሌላውን ወገን የሚያሳድድ አይደለም ማለታቸውን እርሳቸው ተወካያቸው ብፁዕ አቡነ አብርሃም ተናግረዋል። የብፁዕ ዋና ስራ አስኪያጅ እሁዱን መልእክት ሲያስተላልፉ ማለት ነው። እኛ ግን ከመስቀሉ ቃል ብዙ ኪሎ ሜትር ርቀናል ነው ያሉት። ከአንድነት ይልቅ መለያየትን እንፈልጋለን። በሀገራችን ያለው ሀቅ ይኸው ነው ሲሉ ነው የተናገሩት። ስለሆነም ንስሐ እንግባ። በሀገራችን ፍትህ ይንገስ፣ ሰብአዊ መብት ይከበር፣ የተበደለ ደግሞ ይካስ፣ መስቀልን ማክበር ማለት ይህ ነው ሲሉ መልእክት አስተላልፈዋል ማለት ነው። ሌሎች የመንግስት ባለስልጣናትን በስፍራ የተገኙ መሰል መልእክቶችን አስተላልፈዋል። ሀብታሙ፣ በአጠቃላይ በዓሉ በዚህ በመስቀል አደባባይ የነበረው ሁኔታ በሰላም ተከብሮ መጠናቀቁን ተመልክቻለሁ። እንግዲህ ሌሎች አስተያየቶችን እንደዚሁ ጎብኚዎችን፣ ሌሎችም የሃይማኖት አባቶችም ያስተላለፉትን መልእክት በቪዲዮ እንግዲህ በዌብሳይታችን ላይ ተመልካቾቻችን፣ አድማጮችም እንደዚሁ ሊያገኙ ይችላሉ ማለት ነው። ከደቂቃዎች በኋላ እንግዲህ እሱን ደግሞ እልካለሁ።
እጅግ በጣም እናመሰግናለን። የአዲስ አበባው ዘጋቢያችን ኬኔዲ አባተ በአዲስ አበባ የደመራ በዓል የደመራ ስነ ስርዓት ድባብ ምን እንደሚመስል ለአድማጮች ስላካፈልከን፣ ለተመልካቾችም ስለነገርክልን በእጅጉ እናመሰግናለን። መልካም በዓል ይሁንልህ። ለአንተም መልካም ምሽት ይሁንልህ።
አመሰግናለሁ። መልካም በዓል፣ መልካም ቀን ለአንተም አብጠቅመ
ቀደም ባለው ቆይታችን ኬኔዲ አባተ በአዲስ አበባ የነበረው የደመራ ማብራት ስነ ስርዓት ደመቅ ባለ ሁኔታ እንደተከበረ ነግሮናል። በተመሳሳይ ዕለት የዋሉት የመስቀል ደመራና የሞሊድ በዓላት በአማራ ክልል ግን ከወትሮ ባነሰ ድምቀት እንደተከበሩ ተሰምቷል። በክልሉ አካባቢዎች በየዓመቱ በድምቀት የሚከበሩት እኒህ በዓላት በክልሉ በሰፈነው የጸጥታ ስጋት አከባበሩ እንደወትረው ደማቅ እንዳልሆነ የበዓሉ አክባሪዎች አስታውቀዋል። መስፍን አራጌ የዚህን ጉዳይ ዝርዝር ይነግረናል።
መስከረም 15/2016 ዓ.ም የክርስትናና የእስልምና ሃይማኖቶች በዓላት በአንድ ዕለት የዋሉበት አጋጣሚ ደመራና መውሊድ። ይህን ደግሞ የደሴ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ፕሬዚደንት ሼህ እንድሪስ በሽር በቅርብ ዓመታት ታሪክ ውስጥ ያልታየ ክስተት ሲሉ አድንቀውታል። ይሁን እንጂ በዘመን መቁጠሪያ የተገጣጠሙት በዓላት በአማራ ክልል በተቀሰቀሰው የጸጥታ ችግር ምክንያት በወትሮ ድምቀታቸው እየተከበሩ እንዳልሆነ ምዕመናን ይናገራሉ። የጎንደር ከተማ ሰሞኑ በመከላከያ ኃይልና በፋኖ ታጣቂዎች መካከል የከፋ የተኩስ ልውውጥ ተካሂዶባታል። ይሁንና የመስቀል በዓልን ከወትሮ በተለየ መርሃ ግብር እንደምታከብር የማዕከላዊ ጎንደር ሀገረ ስብከት ስራ አስኪያጅ በኩረ ትጉሃን ዘርአ ዳዊት ኃይሉ ለአሜሪካ ድምጽ ገልጸዋል።
ጎንደር አሁን ያለችበትን ሁኔታ እናንተ ተሰሙ ዘንታውት የለ አስቸጋሪ ነው። ግን መስቀል በዓል ደግሞ ከማንም መለጠፍ ስለሌለበት እኛ በረከት የምናገኝበት የቤተክርስቲያኒቱ ዋና በዓል ስለሆነ አብዛኞቹ የጎንደር ሊቃውንቶች መከበር አለበት ብለው ስላመኑ ለማክበር የተሞከረ ነው ያለ አከባበሩ ከሁልጊዜው ቀነስ ብሎ ፕሮግራም ሁሉ በጸሎት እና በጸሎተ ምህላ በግዝወታ እንዲከበር ነው እየተደረገ ያለ። ከዚህ የተለየ የተለመደው ዝግጅት በጣም ብዙ እንደሚባል አይደለም። ያው ማለት ጫንቋነን ነው። በዚህ ታሪካዊ ዘመኑን ክፋት እንረዳለን። ሰው የሚደርስበትን ስቃይ በደል እናውቃለን። በአጠቃላይ ግን አካባቢያችን የሰላም ሁኔታም ያው ከኛ በላይ የመከራው ተጋፋጭ ማንም የለም። ቢሆንም ግን ይህን በዓል ደግሞ ሳናከብር ብናስ በአንድ ወቅት የታሪክ ተወቃሽ እንሆናለን ብለን ተቸግረን እስከ ችግርም ቢሆን ሰዎች በብዙ መንገድ እየመነዘሩነን ለማክበር እየሞከርን ነው። አብዛኛው ማህበረሰብ በሚባል ደረጃ ያው በጣም ሀዘንተኛ ነው። ስሜት አለው። ሌላ ውስጥ የተለያየ መቀላቀል ላይ ነው ያለና
ይሺ ባዩ የተባሉ የባህር ዳር ከተማ ነዋሪ ደግሞ ነፍስ አውቄ በዓልን ማክበር ከጀመርኩ ወዲህ የመስቀል ደመራን በዓል በተፋዘዘ ስሜት ሳከብር የዘንድሮው የመጀመሪያ ነው ይላሉ።
አገራችን አሁን ላይ በመጨናነቅ ላይ ናት ያለችው። መስቀል እንደ አምናው አይሆንም። ምክንያቱም አገሪቱ በየቦታው ጦርነት አለ። በጦርነቱ ምክንያት ሁሉም ደስተኛ አይደለም እንደ ድሮ ማለት ነው። ኢቭን ከሰፈር ላይ ራሱ አናከብርም የሚል ነበር። እንደ ድሮ አናከብርም፣ ምክንያቱም የሰው ልጅ እየሞተ ነው። የሰው ልጅ በየቦታው ቁስለኛ እየተነሳ ነው። ህዝቡ ሀዘን ላይ ነው። በዚህ ምክንያት መስቀልን አናከብርም የሚል ነበረ። ግማሹ ደግሞ አይ ከአመቱ አደረሰን በኋላ መስቀልን ማክበር አለብን፣ እናክብረው፣ እንጸልይ ነው የሚሉ እና አሁን ላይ ያለው በጣም ድባቡ እንደ ድሮ አይደለም።
ከጸጥታው መደፍረስ ጋር ተያይዞ በመስቀል አደባባይ የሚደረገው የደመራ ማብራት ስነስርዓት ከተለመደው ሰዓት ቀደም እንዲል እንደተደረገ አስተያየት ሰጪዋ አያይዘው ጠቅሰዋል።
ከዚህ በፊት ከአራት ሰዓት ጀምሮ መስቀል ይዘና መስቀል አደባባይ እንገባለን። ስርዓቱ ተከናወነ በኋላ 12 ሰዓት ከምሽቱ ይለኮሳል። ከዛ 1 ሰዓት ወደ ቤታችን እንገባለን። አሁን ግን በ10 ሰዓት ይለኮሳል። ከ10 ሰዓት በኋላ 11 ሰዓት ወደ የቤታችን ነው የምንመጣው። ከአሁን በፊት ከነበረው ከባህላችን ወጠናል። ምክንያቱም ሁሉም ነገር የጣደፈ ነገር ነው የሚሆነው አሁን ላይ።
በአንጻሩ በዓሉ በደሴ ከተማ ከየደብሮ የተሰበሰቡ በብዙ ሺህ የሚቆጠሩ ምዕመናን በሆቴል መስቀል አደባባይ በደማቅ ሁኔታ አክብረው ተናግረውታል። የደሴ ሀገረ ስብከት ስራ አስኪያጅ ሊቀ ጠበብት ሲራክ መለሰ
ያው ህመም ላይ ነው ያለችው በጠቅላላ ኢትዮጵያ የሆነም ግልዩ የሚያደርገው መስቀሉ ያው መከራ ነው የሚገልጸው። ዛሬ የምንደሰትበትም ባይሆንም የሃይማኖታችን የምንመሰክርበት በዓል ነው። ያሉ የአካባቢው ሁኔታ አስጨናቂ ቢሆንም ከክርስቶስ ፍቅር ማን ይለያኛል የሚለውን የተደረገበት ልዩ የሚያደርገው ይህን ይመስላል። ያው አካባቢው ጦር ቀጠና ነው ሰሞኑን በዚህ በአካባቢያችን በአጠቃላይ በህዝባችን በምዕመናችን ላይ ሰፊ የሆነ የሰላም ቀውስ ነው እየታየ ያለው።
በተመሳሳይ ሁኔታ በምስራቅ ጎጃም ሸበልበረንታ ወረዳ የዶሃ ከተማ በዓሉ በተለመደው ድምቀትም ባይሆን ተከብሮ እንደዋለ ስማቸውን ከመግለጽ የተቆጠቡ የመንግስት ሰራተኛ ተናግረዋል።
እዛ አካባቢ አጋጣሚ ገበያ ቀን ነው፣ ድሮብሮብ ገበያ አለ። ሰው ከየአካባቢ በየቀበሌ መጥቶ እዚህ ገበያ እየተገበያየ ነው። ደመራም መደመሩም የደመራ ቋሚ በየደጃት የሚተከለውም ሰው ትናንት ጀምሮ እየቆረጠ ሲያዘጋጅ ነው የነበረ። ዳቦት ነው የሚሉት ወደዚህ አካባቢ ችቦ ገበያ ላይም አለ ይታያል። ሌላው አካባቢ ላይ ነው መገናኘትና የደማት ወር ያልቻል ነው።
የጸጥታው ችግር ወደ ቤተሰቦቻቸው ሄደው በዓልን እንዳያከብሩ እንዳደረጋቸውም ጠቅሰዋል።
እኔ ባህር ዳር ነው ቤተሰቦች ያሉት የተወለድኩት በዛ ስለሆነ እያመቱ እዛ እየሄድኩ ነበር ማከብረው። ዘንድሮ ግን በተለይ ምስራቅ ጎጃም እና ጎጃም አካባቢ ባለው ችግር ምክንያት ትራንስፖርት አቅርቦት ችግር ስለነበረ በዓልን እጄ ቤተሰብ ጋር ማክበር አልቻልኩም። የአዲስ ዓመት በዓልም እንደገናውን መስቀልንም እዚሁ ስራ ቦታ ላይ ነው እያከበርኩ ያለሁት። አጎራባች ወረዳዎች ላይም ጓደኞቼ ቅርብ ዘመዶችም ነበሩ እነሱ ጋር እጄ ማክበር ነበር። ግን አጎራባች ያለውም ሁኔታ የባሰ ነው። እኔ ካለሁበትም ወደ ምስራቅ ጎጃም እስከ ምዕራብ ጎጃም ባለው በኩልም እንኳን በአካል በስልክም ለሁለት ሳምንት ሶስት ሳምንት በላይ ሆኗል።
ይህ በእንዲህ እንዳለ 1498ኛው የነቢዩ መሐመድ የልደት በዓል መውሊድ በደቡብ ወሎ ዞን በተለያዩ አካባቢዎች እንደተከበረ የዞኑ ባህልና ቱሪዝም መምሪያ ኃላፊ መስፍን መኮንን ተናግረዋል።
በኢትዮጵያ ደረጃና በምስራቅ አፍሪካ መጀመሪያ ደረጃ መውሊድ በዓል የተከበረበት በታላቁ የጀማ ንጉስ ሀሪማ ነው። የታላቁ የጀማ ንጉስ ሀሪማ በተጨማሪ በደቡብ ወሎ በተለያዩ ቦታዎች የመውሊድ በዓል በድምቀት ይከበራል። በደሴ ዙሪያ አርባ ጫማ መስጊድ፣ በወረባቦ በጫሊ መስጊድ፣ እንደዚሁም በጣሉ በገታና በተለያዩ የደቡብ ወሎ ወረዳዎች ውስጥ የሃይማኖት ተከታዩ በክብረ በዓሉ በሚከበርበት ቦታ ላይ እያከበረ የሚገኝበት ሁኔታ ነው ያለው።
በተመሳሳይ ዜና የመውሊድ በዓል በባህር ዳር ከተማ በዱዓና በዘካ እንደተከበረ ጀማል ሰይድ የተባሉ አስተያየት ሰጪ ገልጸዋል።
ቁርአን በመቅራት ሰደቃ በማድረግ ሶላት በመስገድ ተሰብስበን ሰው ትንሽ ቢሆንም ከዚህ በፊት በቀበሌ 04 ባህር ዳር ሰላም በር መስጊድ በሚባለው በደመቀ ሁኔታ ነበር የሚከበረው ብዙ ሰው ተሰብስቦ። ዘንድሮ ግን ጸጥታው ትንሽ አስቸጋሪ ስለሆነ ሰውም ብዙ ደመቅ አላለም። ያም ቢሆንም በዓሉን በሶላት በመንዙማ ቁርአን በመቅራት ሰደቃ በማድረግ አገራችንን ሰላም እንዲያደርግልን አሁን የመጣውን የከፋ ችግር ወደ ሰላም ወደ መነጋገር መሪዎቻችን ወደ ድርድር እንዲመለሱ አገራችን በአጠቃላይ ሰላም እንድትሆንልን ጸሎት አድርገናል። ያደረግነው የጸሎት ፕሮግራም በትናንትናው ዕለት አዳር ሙሉ ነበር የተከናወነው። በዛሬው ዕለትም የሰደቃ ፕሮግራም አለ ቀን ላይ ማታም ላይ እንዲሁም ይቀጥላል።
ይሁን እንጂ በዓሉ የወትሮው የበዓል ፍስሐ እንደማይታይበት አቶ ጀማል ተናግረዋል።
ከዚህ በፊት በዓሉ ሲከበር በጣም ብዙ ምዕመን በደማቅ ሁኔታ በጣም በመሰብሰብ እንደ ልብ በመግባት በመውጣት ነበር ያከብሩ የነበረው። አሁን ግን ኮማንድ ፖስቱ ለጊዜ ወደ ሁለት ቀንም ፍቃድ ቢሰጥም ስጋት አለ። ዞሮ የነበረው የሰላም ሁኔታ አስቸጋሪ ስለነበር ያንን የሰላም ሁኔታ በዓሉን ለማክበር ወደ መስጊድ በምንሄድበት ሰዓት በዓሉን በምናከብርበት ሰዓት ችግር ይደርስብን ይሆን የሆነ ነገር ይፈጠር ይሆን የሚል ስጋቶች አሉ። እነዚህ ስጋቶች ተከትሎ ጸሎት የሚደረገው ደግሞ የአዳር በሌሊት ፕሮግራም ስለሆነ ያን ያክል ምዕመንና የእምነቱ ተከታይ ወደ ቦታው መምጣት አልቻለም።
ተወልዶ ባደጉበት የጎንደር ከተማ ቀበሌ 19 አዘዙ አካባቢ በግል ስራ ተሰማርቶ እንደሚኖሩ የተናገሩት ስማቸውን ከመጥቀስ የተቆጠቡ ሙስሊም ምዕመን ደግሞ መውሊድ በከፊሉ የከተማዋ ክፍል እየተከበረ እንደሆነ አስታውቀዋል።
ጎንደር ላይ 20 ቀበሌዎች አሉ። ከ20 ቀበሌዎች ውስጥ ማለት ነው ቀበሌ 19ና ቀበሌ 20 ወደ አዘዙ አካባቢ የተቀበረ ነው ያለ። ሌሎች ወደ አራዳ ፒያሳ ኮሌጅ አካባቢ ምናምን ደግሞ የለም። ለእሁድ አስተላልፈውታል። ከረንትሊ ባለው ሆስፒታል ግጭት በሱ ጉዳይ ማለት ነው አስተላልፈውታል። አብዛኛው የሙስሊሙ ማህበረሰብ ማክበር ነው የሚፈልግ። ባለመክበሩ ስነ ልቦና ጫና ሊኖር ይችላል።
በአማራ ክልል ተገማች ያልሆነው ተለዋጭ የጸጥታ ሁኔታና ዳግም በተቀሰቀሰው ግጭት የስልክና የትራንስፖርት አገልግሎት መቋረጣቸው ርዕሰ አውደ ዓመቱንና ሌሎቹንም በዓላት ተንቀሳቅሰውም ሆነ በቀድሞው ድምቀት እንዳያከብሩ እንዳደረጋቸው መዘገባችን ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ላፍታ ኢትዮጵያን የሚመለከቱ ጉዳዮችን ገታ እናድርግና ወደ ሌላ የአፍሪካ ሀገር እናቀናለን፣ ወደ ሞሮኮ። በሞሮኮ ከፍተኛ አትላስ ተራሮች ላይ የደረሰውና ወደ 3000 ሰዎች የሚጠጉ ሰዎችን የገደለው የመሬት መንቀጥቀጥ በአካባቢው እያደገ በነበረውና ለብዙዎች ዋና የሥራና የገቢ ምንጭ በነበረው የቱሪዝም ኢንዱስትሪ ላይ ጉዳት አድርሷል። በርካታ ጎብኚዎች ጉዞአቸውን በመሰረዛቸውም በድህነት የሚኖሩ የአካባቢው ማኅበረሰብ አባላት አካባቢያቸውን መልሰው ለመገንባት በሚያደርጉት ጥረት ከገጠሟቸው በርካታ ፈተናዎች አንዱ ሆኗል። ሊዛ ብራያንት ከሞሮኮ ያደረሰችንን ዘገባ ስመኝሽ ቆየ ታሰማናለች።
ከፍተኛው የአትላስ ተራሮች ጫፍ የሚገኝበትን እጅግ የተዋበ ወጣ ገባ ስፍራና በአካባቢው የሚኖሩትን የአማዚያህና በርበርስ ተወላጆችን ለማየት ጎብኚዎች ከተለያዩ የዓለም አካባቢዎች በየዓመቱ ይመጣሉ። አብዲስ አህመድ ኤልግዞል በአካባቢው የሚኖር አስጎብኝ ነው።
ይህ ባህላዊ የአኗኗር ዘይቤያችን ነው። በተራራዎቹ ላይ ስላለው የሰው መስተንግዶ ታውቃላችሁ። በጣም ደማቅ ነው። ፈገግ እያሉ ወጥተው ሰዎችን ሲቀበሉና ቤታቸው ሲጋብዟቸው ለጎብኚዎች ልዩ ስሜት ይሰጣቸዋል።
የመሬት መንቀጥቀጡ የኤልግዞልን ደንበኞች ያስደሰቱ የነበሩትን በተራራዎቹ ላይ ያሉትን አብዛኞቹን መንደሮች አውድሟቸዋል። እሱ ይኖርበት የነበረውና ከፍተኛውን የአትላስ ተራራ ለመጎብኘት መነሻ የነበረው የአሚዝሚዝ ከተማ የተወሰነውን ክፍልም አፈራርሷል። በመሬት መንቀጥቀጡ ወደ ፈራረሰው ቤታቸው ለመመለስ የፈሩት ኤልግዞልና ጎረቤቶቹ አሁን የሚተኙት ውጪ ነው። በድህነት ውስጥ ለሚኖረውና እምብዛም ላላደገው አካባቢ ቱሪዝም ያልተጠበቀ መልካም እድላቸው ነበር። የመሬት መንቀጥቀጡ ግን ያንን እንደቀየረው ማሮክ የተሰኘው የጎብኚዎች ማረፊያ ሆቴል ባለቤት ብሩኖ ዱቦይስ ይገልጻል።
የመሬት መንቀጥቀጡ ያደረሰው ጉዳት እጅግ ከባድ ነው። ዛሬም ሆነ ከዚህ በኋላ ላለው ረጅም ጊዜ ማንም ሰው ወደዚህ አይመጣም። ማንም ሰው።
ፈረንሳዊው የሆቴል ባለቤት ዱቦይስ የመጀመሪያውን ሆቴል በአሚዝሚዝ የከፈተው እንደ አውሮፓውያን አቆጣጠር በ2005 ነበር። የመሬት መንቀጥቀጡ ሆቴሉንና ሰራተኞቹን አልነካቸውም። የኖሩ ደንበኞቹም በምን ሊረዱት እንደሚችሉ ይጠይቁታል። በአስጎብኝነት የሚተዳደረው ኤልግዞል የወደፊት እጣ ፈንታ ግን ገና አልታወቀም። ለአሁን በእርግጥ አንድ ዓላማ አለው። በመሬት መንቀጥቀጡ ምክንያት ቤት አልባ ለሆኑ ሰዎች ይህንን መጠለያ ጣቢያ በማዘጋጀት ረድቷል።
ለመርዳት የተቻለኝን ሁሉ እያደረግኩ ነው። የወደፊቱ ግን ለእኔም እንቆቅልሽ ነው። ምን እንደሚሆን አላውቅም። ስለ እሱ ማሰብም አልፈልግም።
ኤልግዞል ቤተሰቦቹ ከመሬት መንቀጥቀጡ በመትረፋቸው እጅግ ደስተኛ ነው። ለእሱ ከሁሉም ነገር በላይ ዋናው በሕይወት መቆየታቸው ነው። በሊዛ ብራይንት ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ያዳመጣችሁ ያላችሁት በ19 በ22ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ 8 ሰዓት ከ42 ደቂቃ ሆኗል። ኢትዮጵያ ላይ 3 ሰዓት ከ42 ደቂቃ ከምሽቱ ሆኗል። የመጀመሪያው ምዕራፍ ስርጭታችን ተጠናቆ ወደ ቀጣዩ ምዕራፍ ስንሻገር የመጀመሪያው ዘገባ ወደ ኦሮሚያ ክልል ይወስድናል። በኦሮሚያ ክልል ከጸጥታ ችግር ባልተናነሰ የተጋነኑ ዘገባዎች ቱሪስቶችን እያራቁ እንደሆነ ተጠቁመዋል። ገልሞ ዳዊት የዚህን ጉዳይ ዝርዝር ይነግረናል።
በአዲስ አበባ ስካይላይት ሆቴል በተጀመረው ሶስተኛው ዙር የኦሮሚያ ክልል ቱሪዝም ሳምንት የክልሉ መንግስት የኦሮሚያ ቱሪዝም መዳረሻዎችን ለአገር ውስጥና ለውጭ አገር ጎብኚዎች በማስተዋወቅ ላይ እንደሆነ ገልጸዋል። በክልሉ በቱሪስት አስጎብኝነት ስራ ላይ የተሰማሩ አካላት በተለይ በክልሉ ምዕራባዊ ክፍል የተባባሱ የጸጥታ ችግሮችና የመሰረተ ልማት እጥረቶች በአካባቢው በርካታ የቱሪስት መስህቦች ላይ የተደራሽነት ችግር እንደፈጠሩና አገሪቱንም ጥቅም እያሳጡ እንደሚገኙ ለአሜሪካ ድምፅ ተናግረዋል። የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ነጋ ወዳጆ በበኩላቸው የጸጥታ ሁኔታውን አስመልክቶ በብዙሃን መገናኛ የሚተላለፉት ዘገባዎች የተጋነኑና ሚዛናዊ አቀራረብ የጎደላቸው እንደሆኑ ጠቅሰው ከጸጥታ ችግሩ ባላነሰ ጎብኚዎችን በማራቅ ሚና እንዳላቸው ተችተዋል። ኮሚሽኑ ቱሪዝምን በራሱ እንደ ሰላም ማስፈኛ ዘዴ በመጠቀም እየሰራ እንደሆነ ያስታወቁት አቶ ነጋ መንግስት የጸጥታ ችግሩን ከመፍታት ባሻገር የክልሉን የቱሪስት መዳረሻዎችንና መሰረተ ልማቶች ለማጎልበት ሰፊ መዋለ ንዋይ እያፈሰሰ እንደሆነም አመልክተዋል። አሸናፊ ስለሺ በአዝጎብኝነት ስራ ውስጥ ከአስር ዓመታት በላይ እንደሆነው ይናገራል። አሁን የጃምቦስታር ንግድ ድርጅት ተወካይ ነው።
ከኦሮሚያ ተወላልተ እደወም ባየ ስራ ስግሪት አድኛረት
እንደ ኦሮሚያ ክልል በዓለም አቀፍ ደረጃ የቱሪስት መስህብ ሊሆኑ የሚችሉ አካባቢዎች አሉ። ለምሳሌ የዳጤ ወለል ተራራ በጣም ደስ የሚያሰኝና ሊጎበኝ የሚገባው ነው። ነገር ግን በቦታው የጸጥታ ችግርና የመሰረተ ልማት እጥረት በመኖሩ እየተጎበኘ ነው ማለት አይቻልም። በቱሪዝም መስክ ብዙ ነገር ቢቀረንም በተለይ በሰላም በኩል ከባድ ስራ ይጠብቀናል።
ሀወን ሼቱም የወንጪ አስጎብኝ ድርጅት መስራችና ስራ አስኪያጅ ናት።
ቀበኝ ቱሪዝም ይራቀምን ኩኒ ቀበኝ ጉዳዳ
የቱሪዝም ሀብታችን እምቅ ማለትም በጣም ጥልቅና ሰፊ ነው። ከዚህ ጸጋ ተጠቃሚ ለመሆን መንግስት ትኩረት ሰጥቶ እየሰራ እንደሆነ አይተናል። ቱሪዝም አስተማማኝ ጸጥታን ስለሚሻ መንግስት ዘላቂ ሰላምን በማስፈን ላይ መስራት ይኖርበታል።
በኦሮሚያ ክልል ለቱሪዝም መጠናከር እክል ፈጥሯል የተባለው የጸጥታ ችግር በኦሮሞ ንጻነት ሰራዊትና በመንግስት መካከል እንደሚካሄዱ በተገለጹ ግጭቶች የተፈጠሩ ናቸው። ለዚህም የኢትዮጵያ መንግስት ከኦሮሞ ንጻነት ሰራዊት ጋራ በታንዛኒያ ዛንዚባር የቅድመ ድርድር ንግግር ያደረገ ቢሆንም ድርድሩ ሳይቀጥል ችግሩም ሳይፈታ ቆይቷል። ወጣት አድማሱ ገበየው በአዝጎብኝነት ስራ ከአስር ዓመት በላይ የዘለቀ ድርጅት ባለቤትና ስራ አስኪያጅ ነው።
በእርግጥ ጸጥታ ሁኔታ አንዳንድ ቦታዎች ላይ ችግር አለ። አለመግባባት መላው ሀገራችን ውስጥ አለመረዳዳት ችግር ብዙ መስዋዕት አስከፍሎናል፣ በተለይ በቱሪዝም ዘርፍ ማለት ነው። ሆኖም ግን እኛ ያለውን ጸጥታ ሁኔታውን እንደ ግለሰብም በራሴ በድርጅት በኩል ያለውን ይህን ነገር ለቱሪስቶቹም ሳላሳውቅ ሰዎቹ ጋርም በግልም ቀስ ብዬ በመስማማት እንቅፋት በሚሆንብን ሰዓት ተነጋግረን በመፍታት ጉብኝቱ ላይ ብዙ ሳንቸገር ዘልቀንበታል።
አድማሱ በተለይ በመሰረተ ልማት በኩል ያለውን ችግር ያነሳል። በቅርቡ በዓለም ቅርስ መዝገብነት የሰፈረው የባሌ ተራሮች ብሔራዊ ፓርክ አካባቢን ጨምሮ በክልሉ በርካታ የቱሪስት መዳረሻዎች የእንግዶች ማረፊያና አመቺ መንገዶች ባለመኖራቸው አሳሳቢ እንደሆነ ተናግረዋል። የኦሮሚያ ክልልን የቱሪዝም ሀብት በአገር ውስጥና በውጭ አገር ለማስተዋወቅ ላለፉት 3 ዓመታት በተከታታይ ሲካሄድ የቆየው የኦሮሚያ ቱሪዝም ሳምንት ባለፈው ሳምንት እሁድ በአዲስ አበባ ስካይላይት ሆቴል ተጀምሯል። አቶ ነጋ ወዳጆ የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር ናቸው።
ሀለባ የዳን ፎየ እቲ ከን አስገሄ ኤግዚቢተሮታው ካን
የኦሮሚያ ቱሪዝም ሳምንት በየጊዜው በብዙ ነገሮች እየተሻሻለ ነው ከዚህ የደረሰው። በዘንድሮው ዝግጅት ላይ በቱሪዝም ንግድ ላይ የተሰማሩ ከ100 በላይ ድርጅቶችና የተለያዩ የቴክኖሎጂ ኩባንያዎች እየተሳተፉበት ይገኛሉ። ክልሎችም የየራሳቸውን ቦታ ይዘው በነጻ እያስተዋወቁ ናቸው። ዓላማችንም በክልሎች መካከል ያለው የቱሪዝም ትስስር እንዲዳብር፣ ከሌሎች የአፍሪካ ሀገራትም ጋራ ያለው የቱሪዝም ቁርኝት እንዲጠናከር ነው። የውጭ ሀገራት አስጎብኚ ድርጅቶች በኦሮሚያ ቱሪዝም ሳምንት ላይ ተሳትፈው አያውቁም። የዘንድሮውን ልዩ የሚያደርገው ከሩዋንዳ፣ ከዩጋንዳ፣ ከኬንያና ከቻይና የመጡ አስጎብኚዎችም መሳተፋቸው ነው። የኦሮሚያ ቱሪዝም ሳምንት ዓለም አቀፍ ክስተት ሆኗል ማለት እንችላለን።
ኮሚሽኑ የክልሉን የቱሪዝም መቃብት ማስተዋወቁን አጠናክሮ እንደመቀጠል የጠቆሙት ምክትል ኮሚሽነሩ አቶ ነጋ እንቅፋት ሆኗል ተብሎ ከሚነገረው የጸጥታ ችግር ባልተናነሰ የብዙሃን መገናኛ ዘገባ ሚዛናዊነት መጓደልም ተጨማሪ ችግር እንደሆነ ተችተዋል።
ከሚዲያ ላይ ደግሞ ሪስፖንስብል ታን ደግሞ ገባሱ ቀቡ የሙ ዋገባሰን
የብዙሃን መገናኛዎች የጸጥታ ችግሮችን በኃላፊነት ስሜት መዘገብ ይጠበቅባቸዋል። አሁን ለምሳሌ አንድ ቦታ የጸጥታ ችግር ተከሰተ ሲባል ይዘግቡታል፣ ሲሻሻል ግን ምንም ተከታይ ዘገባ አያቀርቡም። ይህ ችግር ፈጥሮብናል። በተጨማሪም ተፈጥሯል የተባለው የጸጥታ ችግር በደረጃውና በሚዛናዊነት አይቀርብም። ብዙ ጊዜ በጣም በተጋነነ መልኩ ይቀርባሉ። መንግስት በቱሪዝም ላይ ጫና የፈጠረውን የጸጥታ ችግር ለመፍታት እየሰራ ነው። እኛም ቱሪዝምን በራሱ ሰላምን ለማስፈን እንደ መሳሪያ በመጠቀም እየሰራንበት ነው።
አቶ ነጋ መንግስት የቱሪዝም ዳይሬክተሮችንና በአጠቃላይ የክልሉን መሰረት ልማት ለማጎልበት ሰፊ መዋለ ንዋይ በማፍሰስ ላይ እንደሆነም አስታውቀዋል። የተለያዩ ዝግጅቶችን በማካተት ሲካሄድ የቆየው የኦሮሚያ ቱሪዝም ሳምንት ዛሬ ማክሰኞ አመሻሽ ላይ ይጠናቀቃል ተብሎ ይጠበቃል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ገልሞ ዳዊት እናመሰግናለን። በዩናይትድ ስቴትስ አመታዊው የመንግስት በጀት ካልጸደቀ የመንግስት አገልግሎት መቋረጥ ወይንም መንግስት ሊዘጋ የሚችልበት ሁኔታ ስጋትን ፈጥሯል። ይህም በተመለከተ አሉላ ከበደ የፖለቲካና የጸጥታ ጉዳይ ተመራማሪ የሆኑትን ዶክተር ዮሐንስ ገዳሙን አነጋግሯል። በመቀጠል ይቀርባል።
ዮሐንስ፣ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ።
በዩናይትድ ስቴትስ ወቅታዊ ርዕሰ ጉዳይ ነው ለዚህ ውይይታችን መነሻ የሆነን። በተለያዩ ዓመታት መላልሶ የሚከሰት ሊጠናቀቅ ቀናት የቀሩት የመጪው ዓመት የመንግስት በጀት ካልጸደቀ የግድ ከሚባሉት ጥቂት የመንግስት መስሪያ ቤቶች በስተቀር የመንግስት አገልግሎት ሙሉ በሙሉ ሊባል በሚችል ደረጃ ሊቋረጥ የሚችልበትን ሁኔታ የሚመለከት ነው። ሁለቱ የዩናይትድ ስቴትስ ምክር ቤቶች በየፊናቸው ሁኔታውን እየተመለከቱ ባሉበት፣ የምክር ቤት አባላት ጠበቅ ያሉ አቋሞች፣ ልዩነቶች እየታዩ ባለበት በተወካዮች ምክር ቤት የሪፐብሊካኑ መሪ አፈ ጉባኤ ኬቪን ማካርቲን ሳይቀር አጣብቂኝ ሁኔታ ገጥሟቸዋል እየተባለ ነው። መሰረታዊውን ጭብጥ ለአድማጭ ተመልካቾቻችን በሚያስረዱበት ብንንደረደር፣ እስኪ የዚህን የመንግስት አገልግሎት መቋረጥ፣ የአብዛኛው የመንግስት መስሪያ ቤቶች ደጃፍ መዘጋት ሊያስከትል የሚችል ሁኔታ መንስኤና ሂደት ያስረዱን።
መልካም አሉላ፣ ያው አንተን በትክክል እንደገለጽከው ዲቫይድድ ገቨርንመንት ብለን የምንጠራው በዚህ በአሜሪካ የህግ አውጪው ከፊልም ሆነ በሙሉ አንድ ፓርቲ ሲቆጣጠረው ሌላኛው ፓርቲ ደግሞ ህግ አስፈጻሚ የሚቆጣጠርበት ጊዜ ፌዴራል መስሪያ ቤቶችን በጀት ከማጽደቅም ሆነ ሌሎች ትልልቅ መንግስት ወደፊት ቀርቡ የሚፈልጋቸው ህግጋትን ከማርቀቅና ከማሳለፍ አንጻር ብዙ ጊዜ እንደዚህ አይነት ችግሮች ይፈጠራሉ። በአጠቃላይ ግን የመንግስት መዘጋት ወይም ገቨርንመንት ሻትዳውን የሚባለውን ነገር እንዴት እንደመጣ ከታሪካዊ ዳራው ጀምሮ አሁን ያለበትን ሂደት ስንመለከት የአሜሪካ ህገ መንግስት ከተጻፈበት 1789 ማለት ነው ለግዛቶች ወይም ለስቴቶች እና ለፌዴራል መንግስቱም እኩል በሆነ መንገድ ስልጣንን ካከፋፈለበት ጊዜ ጀምሮ የመጣ ሳይሆን ከአንድ ክፍለ ዘመን በኋላ በ1884 የጸደቀ ቆይቶ እንደገና በ1950 የተሻሻለ ከፌዴራል መንግስት ተቋማትን የስራ በጀት ከማጽደቅ አንጻር ኮንግረስ ከፍተኛ የሆነ ስልጣን ሊኖረው ይገባል የሚል ይህ ህግ አፕሮፕሬሽንስ ቢል ይባላል። ምናልባትም ለአማርኛ የቀረበው ትርጉም ቢ የማስበው ተገቢነቱ የተረጋገጠ የፌዴራል ኤጀንሲዎችን በጀት የማጽደቅ ሂደት ወይም ደግሞ ረቂቅ ብለን ልንመለከተው እንችላለን። በኮንግረሱ ጸድቆ መጨረሻ ላይ ፕሬዚዳንቱ ፈርመውበት ነው የሚሄዱት። ፕሬዚዳንቱ እዚህ ላይ ያላቸው ሚና ምንድን ነው? እንደ ህግ አስፈጻሚነታቸው አብዛኛው የፌዴራል ኤጀንሲዎች ወይም መስሪያ ቤቶች ለእሳቸው ሪፖርት የሚያደርጉ ከመሆናቸው አንጻር ይህ አይነት በጀት ይህን ያክል ገንዘብ እነዚህ ተቋማት ስራ ማስኬጃ ያስፈልገኛል ብሎ የሚያቀርቡበት ነገር ይኖራል። ኮንግረስ ደግሞ ይህንን ተመልክቶ ማሻሻያ እንዲደረግበት ጠይቆ በዛ መሰረት ማሻሻያውን ማግኘት ከቻለ የሚያሳልፍበት ሂደት አለ። ነገር ግን የአሜሪካ መንግስት በተለይ ከሶስቱ የመንግስት ቅርንጫፎች ውስጥ የህግ አውጪውና የህግ አስፈጻሚው በሁለቱ ዋና ዋና በሚመራቸው የፖለቲካ ፓርቲዎች በሚያዝበት ጊዜ የፖለቲካ ስልጣኑ የተከፋፈለ ስለሚሆን የፕሬዚዳንቱ ፓርቲ ወይም ፕሬዚዳንቱ የሚፈልጉትን ነገር በተቃዋሚ ፓርቲያቸው በተያዘው የህዝብ ተወካዮች ምክር ቤት ወይም ሴኔት ለማሳለፍ የሚቸገሩበት ነገር ይፈጠራል። ለዚህም ነው ፕሬዚዳንቱ የጠየቁትን በጀት ማጽደቅ በሴኔቱ በኩል አትሊስት ለጊዜውም ቢሆን ለ45 ቀናት የሚሆን መንግስት እንዳይዘጋ የሚያደርግ ልዩነታቸውን በጋራ የፈቱበት የሪፐብሊካን ሴናተሮችም ሰፖርት ያደረጉት ጊዜያዊ የሆነ ህግ ለማርቀቅ እየተሄደ ያለበት ነገር አለ። የህዝብ ተወካዮች ምክር ቤት የታችኛው ቤት የምንለው ወይም ሎወር ሀውስ የምንለው ማለት ነው በሪፐብሊካኖቹ ቁጥጥር ስር እንደመሆኑ መጠን አንተ ቅድም የጠቀስካቸው አፈ ጉባኤው ኬቪን መካርቲ የሴኔቱን ፈለግ በመከተል እሳቸውም መንግስት እንዳይዘጋ ለማድረግ የሚያስችላቸውን ለማጽደቅ ፍላጎት አሳይተዋል ይባላል። ነገር ግን በሪፐብሊካን ፓርቲ ውስጥ እንደምናውቀው ከፍተኛ የሆነ አይዲዮሎጂካል ካምፖች አሉ። አንዳንድ የሪፐብሊካን ፓርቲ አባላት የሆኑ የህዝብ እንደራሴው ምክር ቤት አባላት በርዕዮተ ዓለም ከዲሞክራቶቹ ጋር ከፍተኛ የሆነ ልዩነት ያላቸው ብቻ አይደሉም። ከራሳቸው የሪፐብሊካን አጋሮቻቸውና መሰል የህዝብ እንደራሴ አባላት ጋር ራሱ ልዩነት ያላቸው ሰዎች አሉ። ይህ ማለት አፈ ጉባኤው ይህንን ሴኔቱ ቦት ያደርግበታልና ተብሎ የሚጠበቀውን ህግ ለድምፅ እንዲሰጥበት አቅርበው
ለማሳለፍ በቂ የሆነ ድምጽ ላገኙ ይችላሉ ተብሎ የሚፈራበትና ይህም ከሆነ ደግሞ እንግዲህ የአሜሪካ መንግስት ዋና ዋና የሚባሉ ፌደራል ኤጀንሲዎች የፊታችን ቅዳሜ ይህን ነገር ማስተካከል ካልተቻለ እስከዛ ጊዜ ባለው ጊዜ ድረስ እሁድ ጀምሮ ብዙ የፌደራል ተቋማት በጀት ስለማይኖራቸው እንዲዘጉ ይደረጋል ማለት ነው።
አሜሪካን ያክል ግዙፍ አገር መደበኛ ስራዎች በስራ ላይ ያሉ ወታደሮች ደሞዝ የማይከፈላቸው ሁኔታ የሚፈጠርበት በሀገር ጉዳይ በኃላፊነት የሚሰሩ ሰዎች አስቸኳይ ስራ የሚባሉት ውስጥ ያሉ ለስራው እንዲገቡ ግዴታ ቢጣልባቸውም ለጊዜውም ቢሆን ይህ የደሞዝ ክፍያ የማይፈጸምበት ሁኔታ አብዛኞቹ ሰራተኞች በቤታቸው እንዲቀሩ የሚደረግም ቢሆን እንደ ሐሳብ በጣም ሩቅ ነውና የአሜሪካን የፖለቲካ ስርዓት ለማያውቅ ወይም እዚህ ሀገር ለማይኖር የስልጣን ክፍፍሉ እነተኛ የዲሞክራሲ ማሳያ ነው ተብሎ የሚታመነውን ይሃል እንዲህ ባለ ጊዜ ከሚከስታቸው ፈተናዎች አንጻር ለዚህም መሰረቱ ይሄው ስርዓት ነውና እሱን እንዴት መግለጽ ማስረዳት ይቻላል?
እዚሁ አሜሪካ ውስጥ ለረጅም ጊዜ እንደመኖር የመጠንና ከአሜሪካ መንግስት ፖለቲካ ጋር የተያዙ ቁሶችን እንደማስተማር የመጠን ምናልባትም የራሴን የግል አመለካከትን ጨምሬ ለማስረዳት ያክል በአሜሪካ መንግስት ታሪክም ሆነ የፖለቲካ ይዘት ውስጥ በጣም ጎልተው ወይም ነጥረው የሚታዩ አራት መርሆዎች አሉ ወይም ደግሞ ፕሪንስፕልስ ምንላቸው። እነዚህ አራት መርሆዎች የአሜሪካን ዲሞክራሲያዊ ስርዓት ጥንካሬ አጉልቶ የሚያሳዩ ናቸው ብዬ አስባለሁ። አንደኛው ሪፐብሊካኒዝም የሚባለው ኮንሰፕት ነው። እሱ ምንድነው? የአሜሪካ መንግስትን ህዝባዊነት የሚያሳያል። ምን ማለት ነው? አልቲሜትሊ ህዝብ የመረጣቸው እንደራሴ በቀጥታ መሳተፍ በማይችልበት ጉዳይ ላይ ህዝብን ወክለው ውሳኔዎችን እንዲወስኑ ህዝብ የመረጣቸው ሰዎች ከፍተኛ የሆነ ፖለቲካ ስልጣን እንዲኖራቸው ያደረገ ስርዓት አለ ማለት ነው። ከ1789 ከተጻፈው ህገ መንግስት መረዳት የምንችለው ማለት ነው። ስለዚህ ኮንግረሱ ከፕሬዚዳንቱ ያላነሰ የፕሬዚዳንቱን ስልጣን ቼክ የሚያደርግ የሚቆጣጠርበት ስርዓት እንዳለ ያሳያል። ሁለተኛው መርህ ምንድነው? ፌዴራሊዝም የምንለው ምክንያቱም በሶስቱ የመንግስት ቅርንጫፎች በህገ አውጪው አስፈጻሚውና ከዛም ተርጓሚው ጋር ብቻ ሳይሆን በአሜሪካ ግዛቶች በ50ው እና በመሃል ላይ ባለው የፌደራል መንግስቱ መካከል እንደዚሁ አንዱ አንዱን ቼክ የሚያደርግበት የቁጥጥር ስርዓት ያለው መሆኑ ራሱ ይሄንን ፌደራሊዝም ስርዓቱን ሁለተኛ ጠንካራ ዲሞክራሲያዊ መርህ ወይም ደግሞ ዲሞክራቲክ ፕሪንሲፕል ያደርገዋል ማለት ነው። ሶስተኛው እነዚህን የመጀመሪያው የተቀስኳቸውን ያጠናከረው ዲሞክራሲያዊ መርህ ምንድነው? ሴፓሬሽን ኦፍ ፓወር የሚባለው ነው። ይሄ ደግሞ የተለያየ የፖለቲካ ስልጣን አንዱ በአንዱ ላይ ጣልቃ እንዳይገባ የሚያደርግ የስልጣን ክፍፍል ስርዓት ያለ መሆኑ ነው። በኮንግረሱና በፕሬዝዳንቱ መካከል ያ የተለያየ የፖለቲካ ስልጣን ክፍፍል አለ ማለት ግን አራተኛው ዲሞክራሲያዊ ፕሪንሲፕል ቼክን ባላንስ የምንለው የቁጥጥር ስርዓቱን እንዳይኖር አያደርግም ማለት ነው። ስለዚህ አንዱ አንዱ የሚያጠፋውን ነገር አይቶ ታይም አውት ወይም ደግሞ እዚህ ላይ መቆም አለበት የሚለውን ነገር እንዲቆም የሚያደርግበት ወይም ደግሞ ጥያቄ የሚያነሳበት ነገር ይፈጠራል ማለት ነው። ስለዚህ የአሜሪካ ዲሞክራሲ ምንም እንኳን ማለት ነው አሁን ባለው ርዕዮተ ዓለማዊ ፍትጊያ በተለይ ደግሞ እንደምናውቀው ከ2016ቱ ፕሬዚዳንት ትራምፕ መምጣት በኋላ ተጋግሎ ያለው ከፖፑሊዝም እና ከናሽናሊዝም ጋር የተያያዘ ርዕዮተ ዓለማዊ ፍትጊያ የአሜሪካ ፖለቲካ በተለየ መንገድ እንዲታይ ያደረገ ቢሆንም ይህ ደግሞ የመንግስት መዘጋት የገቨርንመንት ሻትዳውን አዲስ እንዳልሆነ ሁልጊዜም ቢሆን የፕሬዚዳንቱ ፓርቲ እና የኮንግረስ ፓርቲ በተለያየበት ጊዜ የሚያጋጥም አንዳንድ ጊዜ የሚኖረው ፍትጊያና ክርክር አነስ ብሎ ወይም ያልተጋነነ ሆኖ ወዲያውኑ ወደ ውሳኔን ደርሰው መንግስት እንዳይዘጋ የሚያደርጉበት ሂደት ይኖራል። አንዳንዴ ደግሞ ያ ነገር ተራዝሞ ለተወሰነ ጊዜ ሲሄድ ያየንበት መንገድ አለ። በፕሬዚዳንት ኦባማ ጊዜም ይሄን ነገር በተደጋጋሚ የተመለከተው ነገር ነው። በፕሬዚዳንት ትራምፕም ጊዜ እንደዚሁ ታዝበናል። ስለዚህ ይህ አዲስ አይደለም። ይልቁንስ ሌሎች ዲሞክራሲዎች ምን ያክል ሶስቱም የመንግስት ቅርንጫፎች የተለያየ ስልጣን እንዳላቸው ይህ ስልጣናቸውን ደግሞ በአግባቡ ተርጎም እንደሚችሉ ምንም እንኳን ፖለቲካዊ አመለካከቶች እና ርዕዮተ ዓለማዊ ፍትጊያዎች አንዳንድ ስራዎቻቸው ላይ መልካም ያልሆነ ድባብ እንዲኖር የሚያደርጉ ቢሆንም በአብዛኛው ግን ህገ መንግስታዊ ስርዓቱ ምን ያክል በጥንቃቄ እንደሚተረጎም እና እንደሚተገበር የሚያሳይ እና ለሌሎችም ደግሞ በማደግ ላይ ያሉ ዲሞክራሲ ወይም ደግሞ አስፓሪንግ ዲሞክራሲ እንድንሆን እንፈልጋለን የሚሉ ሀገራትን ደግሞ ተመልክተው ሊማሩበት የሚችሉበት ትልቅ ጉዳይ ነው አስባለሁ ማለት ነው።
መልካም ፈተናው ውበቱም ነው እያሉን ነው። እንደ ፈተና ሊታይ የሚችል የአይነተኛ ፖለቲካ ስርዓት ማሳያ በቀናት ውስጥ የሚሆነውንም እንከታተላለን። ዶክተር ዮሐንስ ገዳሙ በጆርጂያ ክፍለ ግዛት የሚገኘው የጉነት ኮሌጅ የፖለቲካ ሳይንስ ትምህርት ክፍል የዩናይት ስቴትስ ፖለቲካና ጸጥታ ጉዳዮች ተመራማሪና መምህር ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ።
አሉላ የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ለክርስትና እምነት ተከታዮች መልካም የመስቀል በዓል፣ ለእስልምና እምነት ተከታዮች ደግሞ መልካም የሞሊድ በዓል ይሁንላችሁ። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ አብረን ቆይተዋል። ጽዮን ግርማ ዋና አዘጋጅ ናት። ከመላ የስቱዲዮ ባለሙያዎችና በተለያዩ ቦታዎች ካሉ ባልደረቦች ጋር በመሆን በዚሁ እሰናበታችኋለሁ። መልካም ምሽት ይሁንላችሁ። የነገ ሰው ይበለን። Thank you.